ኪዳን ወንጌል ቤተክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን መደበኛ ያምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ሌ ነው።
ውድ አድማጮቻችን እንደምን ከርማችኋል? ጌታችን ሞቶ የተነሳበትን የሕማማቱንና የትንሣኤውን ድል በመናከብርበት በዚህ ታላቅ በዓል ጌታ አምላክ በልጁ መከራና ሞት እንዲሁም በትንሣኤው ለሰው ልጆች ሁሉ የገለጠውን ፍቅሩን ምህረቱን ጸጋውንና ቸርነቱን ያፍስስላችሁ። ለታመማችሁ ፈውስን፣ የምትወዷቸውን ላጣችሁ መጽናናትን፣ በኮሮና ቫይረስ ምክንያት ፍርሃት ለተያዛችሁ ጥበቃውን እግዚአብሔር ያድላችሁ። ያዋቂዎች ዕውቀት፣ የስልጣኔ አስተማማኝነት፣ የመንግስታት ብርታትና ኃይል በተፈተነበት በዚህ ጊዜ የምናመልከው አምላክ ልዑል እግዚአብሔር በታላቅና በሚፈራው ዙፋኑ ላይ አለ። ወደ እርሱ ለመቅረብ በቂ ምክንያት በሚሆንልን በዘላለም ሊቀ ካህን በናዝሬቱ በኢየሱስ ክርስቶስ በኩል ምህረትንና ጸጋን ልናገኝ እግዚአብሔር ተስፋ ገብቶልናል። ክብር ምስጋና ለስሙ ይሁን። በዚህ በዓል ጊዜ መከራውና ትንሣኤውን ስናስብ ይህንን የእግዚአብሔርን የሚያስፈራ ዙፋን የጸጋና የምህረት ማግኛ ያደረገልንን ኢየሱስን እያከበርን እያመሰገንን ወደ እግዚአብሔር የምንቀርብበትን እድል አግኝተናል። ውድ አድማጮች እንግዲህ እናንተ በእግዚአብሔር ለምትታመኑ ለምትደገፉ ሁሉ ይህ ጊዜ የመጽናናት የመበረታታት በተስፋ የመሞላት በእግዚአብሔር የመታመን ጊዜ ይሁንላችሁ። ፕሮግራማችንን መካፈል የምትፈልጉ በስልክ ቁጥር 703-277-2153 ውድለት ከ10 ኤም ጀምሮ ገብታችሁ መካፈል ትችላላችሁ። እግዚአብሔር አምላክ የተባረከ በዓል ያድርግላችሁ። በጌታ በኢየሱስ ክርስቶስ ስም አሜን።
ጤና ይስጥልኝ። ዛሬ የእግዚአብሔርን ቃል ማካፍላችሁ ምኒልክ አስፋው ነኝ። የምንባብ ክፍላችን ዮሐንስ ወንጌል ምዕራፍ 2 ከቁጥር 23 እስከ ምዕራፍ 3 ቁጥር 15 ይሆናል። ርዕሳችን ደግሞ ኒቆዲሞስ የአይሁድ መምህር ወይስ የኢየሱስ ደቀ መዝሙር የሚል ነው። በፋሲካ በዓልም በኢየሩሳሌም ሳለ ያደረገው ምልክት ባዩ ጊዜ ብዙ ሰዎች በስሙ አመኑ። ነገር ግን ኢየሱስ ሰዎችን ሁሉ ያውቅ ነበር። ስለ ሰው ማንም ሊመሰክር ያስፈልገውም ነበርና አይተማመንባቸውም ነበር። ራሱ በሰው ያለውን ያውቅ ነበርና። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበር። እሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸው እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላለሁ አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንዲሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው። ኒቆዲሞስም መልሶ ይህ እንዴት ሊሆን ይችላል አለው። ኢየሱስም መልሶ እንዲህ አለው አንተ የእስራኤል መምህር ስትሆን ይህን አታውቅምን? እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ ምስክራችንንም አትቀበሉትም። ስለ ምድራዊ ነገር በነገርኳችሁ ጊዜ ከለመናችሁ፣ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። አሁን ያነበብነው ክፍልና በአጠቃላይ ምዕራፍ 3 ከምዕራፍ 2 ጋር ተሰስራለሁ። ዮሐንስ በኢየሱስና በኒቆዲሞስ መካከል የተደረገውን ውይይት ከመናገሩ በፊት በምዕራፍ 2 መጨረሻ ላይ አንድ አስገራሚ መግለጫ ሰጥቷል። ኢየሱስ ሰዎችን ሁሉ ያውቅ ነበር። ስለ ሰው ማንንም ሊመሰክር ያስፈልገው ነበርና አይተማመናቸውም ነበር። ኢየሱስ ያደረጋቸው ምልክቶች ተመልክተው በርሱ ያመኑ ብዙ ሰዎች ቢኖሩም ኢየሱስ ግን አይተማመንባቸውም ነበር። ምልክት አይተው በኢየሱስ ካመኑ ሰዎች መካከል ደቀ መዛሙርቱ ይገኙበታል። ምዕራፍ 2 ቁጥር 11 ላይ እንደምናነበው ታዲያ ኢየሱስ የገዛ ደቀ መዛሙርቱ እንኳን አያምናቸውም ማለት ነው? በርግጥም ወደፊት በቀጣዮች ምዕራፎች ላይ እንደምናነበው ደቀ መዛሙርቱ በኢየሱስ ካመኑ በኋላ ሲጠራጠሩና ከኢየሱስ ጋር ወደፊት ለመሄድ ሲቸገሩ ይታያል። ምዕራፍ 5 ቁጥር 66 ላይ እንደምናነበው ከዚህም የተነሳ ኢየሱስ ደቀ መዛሙርቱ እናንተ ደግሞ ልትሄዱ ትወዳላችሁን? ሌላ ጊዜ ደግሞ ከእናንተ አንዱ ዲያብሎስ ነው ይላቸዋል። እንግዲህ በመለከት በእምነትና በደቀ መዝሙርነት መካከል ያለው ዝምድና ምንድን ነው? ኢየሱስ የሚታመንበት ሰው እንዴት አይነት ሰው ነው? ኢየሱስ የሚታመንባት ሴት እንዴት አይነት ሴት ናት? ዮሐንስ እነዚህን ጥያቄዎች መለሰልን በገለጻና በትንተና መልክ ሳይሆን የአንድን ሰው ህይወት ለሶስት ዓመት ተኩል ተከትሎ በመተረክ ነው። ያም ሰው ኒቆዲሞስ ይባላል። በዮሐንስ ወንጌል ውስጥ በርካታ ሰዎች ጠቅሰዋል። ከነዚያ ሰዎች አንዱ ኒቆዲሞስ ነው። ኒቆዲሞስ ከኢየሱስ ጋር ብርቱ ውይይት እንዳደረገ በምዕራፍ 3 ላይ ብናነብም ከውይይቱ ግን ምን አተረፈ? ምን አገኘ? የኢየሱስ ደቀ መዝሙር ሆነ ወይስ በሁኔታው ግራ እንደተጋባ ቀጠለ? ለእነዚህ ጥያቄዎች መልስ የምናገኘው ወንጌሉን ከዳር እስከ ዳር በጥሞና ስናነብ ነው። ኒቆዲሞስ ሶስት ማዕረጎች አሉት። ፈሪሳዊ ነው። የእስራኤል መምህር ነው። የአይሁድ ሸንጎ አባል ነው። የአይሁዶችን ታሪክ ስናጠና እንደምናስተውለው የአይሁድ ሸንጎ ከፍተኛው የስልጣን አካል ነው በአይሁድ ማህበረሰብ ውስጥ። በዮሐንስ ወንጌል ውስጥ እንደምናነበው ደግሞ ለኢየሱስ ሞት ተጠያቂው ይህ ኒቆዲሞስ አባል የሆነበት የአይሁድ ሸንጎ ነው። ቅድም ባነበብኩት ክፍል ሁለት መምህራን ኢየሱስና ኒቆዲሞስ በአንድ ወሳኝ ጭብጥ ወሳኝ ሐሳብ ላይ ሲወያዩ እናገኛቸዋለን። መምህር ኒቆዲሞስ ወደ መምህር ኢየሱስ መጣና እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸው ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። እዚህ ላይ ኒቆዲሞስ በኢየሱስ አገልግሎት የተመለከተውን እየመሰከረ ነው። ይሁንና ኢየሱስ ምልክትን ተመርኩዞ ለሚደረግ አድናቆት እምብዛም ስፍራ ስለሌለው የኒቆዲሞስን አስተያየት ብዙ እርምጃዎች ወደፊት በመውሰድ ይበልጥ አከረረው፣ ይበልጥ አመራማሪ አደረገው። ምክንያቱም ኢየሱስ ሰዎች የሚያደርጋቸው ምልክቶች አይተው በአድናቆት ብቻ እንዲቀሩ አይፈልግም። ከአድናቆት ወደ እምነት፣ ይኸውም የእርሱን መሲህነት ወደ መገንዘብ፣ ከዚያም ወደ እውነተኛ ደቀ መዝሙርነት እንዲመጡ ይፈልጋል። ደግሞም ኢየሱስ የመጣው ሰዎችን ከወደቁበት አንስቶ ወደ ቀደመው ክብራቸው ለመመለስ ነው። ስለዚህ የኒቆዲሞስን አስተያየት ወደ ጥልቅ ውይይት አመራው። እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ላይ አይችልም አለው። ቁጥር 3 ላይ ኒቆዲሞስ ኢየሱስ በከፈተው ውይይት ተጠመደ። ይሁንና ውይይቱ እጅግ ጥልቅ ሆነበት፣ ምክንያቱም እርሱ የሚያውቀው ከስጋ ስለመወለድ ነው። ሰው ከስጋ አንድ ጊዜ ሊወለድ ይችላል፣ ከዚያ በኋላ ይሞታል እንጂ ዳግመኛ ተመልሶ ወደ ምድር አይመጣም። ለዚህ ነው ኒቆዲሞስ ሰው ከሸመገለ በኋላ እንዴት ሊወለድ ይችላል፣ ሁለተኛ ወደ እናቱ ማህፀን ገብቶ ይወለድ ዘንድ ይችላልን በማለት የሚጠይቀው። ቁጥር 4 ላይ የኒቆዲሞስ አስተምሮ ስለ መንፈሳዊ ልደት ምንም የሚያውቀው ነገር የለም። ኢየሱስ የሚናገረው ስለ መንፈሳዊ ልደት ቢሆንም ኒቆዲሞስ ግን ነገረው አልገባው። የኢየሱስን ነገር ለመረዳት ከሰማይ መወለድ ወይም መንፈሳዊ ልደት ማግኘት ያስፈልጋል። ከሰማይ የተወለዱ የእግዚአብሔርን አሰራር ያስተውላሉ። ኒቆዲሞስ ካስተያየት ወደ ጥያቄ ተሻገረ። ኢየሱስ ኒቆዲሞስ ነገሩን እንዳልገባው ተገንዝቦ ነገሩን ይበልጥ በሌላ መንገድ አብራራለት። ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስም የተወለደ መንፈስ ነው ይለዋል። ቁጥር 5 ላይ ኒቆዲሞስ እንዲህ የሚባል ትምህርት ጨርሶ ሰምቶ አያውቅም ለማለት ባያስደፍርም አባባሉ ግን አዲስ ትምህርት ነው። ዳግመኛ መወለድ ወይም ከሰማይ መወለድ ማለት ከውሃና ከመንፈስ መወለድ ማለት ነው። ግን ራሱ ከውሃና ከመንፈስ መወለድ ማለት ምን ማለት ነው? አገላለጹ ለኒቆዲሞስም ሆነ ለእኛ ጠጣር ነው፣ ከባድ ነው። ስለዚህ ኢየሱስ ምድራዊ ምሳሌዎችንና ንጽጽሮችን አመጣለት። ቁጥር 12 ላይ እንደምናነበው እርግጥ በአይሁድ ነገረ መለኮት ውስጥ ውሃና መንፈስ ያልተለመዱ ነገሮች አይደሉም። ውሃና መንፈስ ሕይወት የሚሰጡ ዘሮች ተደርገው ይቆጠራሉ። ኢሳይያስ 44:3 እና ሕዝቅኤል 37:9 ላይ እንደምናነበው ዋና መንፈስ ከላይ እንደሚወርድ ሁሉ ሕይወት የሚሰጠውም ዘር የሚወርደው ከላይ ከእግዚአብሔር ዘንድ ነው። በተለይ መሲሑ በሚመጣበት ጊዜ አገልግሎቱ የሚታወቀው ዋና መንፈስ በመስጠት ነው። ይህ ሐሳብ ራሱ በዚህ ወንጌል ምዕራፍ 4 እና ምዕራፍ 7 ላይ ይበልጥ ተብራርቷል። ኒቆዲሞስ እነዚህ ሁሉ ተገለጻዎች ተሰጥተውት አሁንም ነገሩ አልገባው። እንደገና ለሁለተኛ ጊዜ ይህ እንዴት ሊሆን ይችላል በማለት ይጠይቃል። ቁጥር 9 ላይ እንደምናነበው ኒቆዲሞስ የእስራኤል መምህር እንደመሆኑ መጠን የኢሳይያስንና የሕዝቅኤልን ትንቢቶች በሚገባ ያውቃቸዋል። ይሁንና ትንቢቶቹ ከመሲሁ መምጣት ጋር ያላቸውን ዝምድና አላስተዋለም። ትንቢቶቹን ያንብባቸው እንጂ ቃሎቹ ትርጉም አልሰጡትም። ምክንያቱም ከስጋ የተወለደ ስጋ ነው። እነዚህን ቃሎች ለመረዳት ከላይ ወይም ከመንፈስ መወለድ ያስፈልጋል። ኢየሱስ አንተ የእስራኤል መምህር ሆነ ሳለ ይህን አታውቅም ምን ሲለው አባባሉ ምጸታዊ ነው። መምህር ሆነ ሳለ ታዲያ ምኑን ነው የምታስተምረው? ቢያንስ እነዚህን ቃሎች አላነበብካቸውም ወይ የሚለው ይመስላል። ይህ አንድ ነገር አበክሮ ያስገነዝበናል። ይኸውም የእግዚአብሔር ቃል በእግዚአብሔር መንፈስ የተጻፈ በመሆኑ የቃሉን ምስጢር ለመረዳት አብርሆተ መለኮት ያስፈልገናል። ቃሉን የሚገልጥልን መንፈስ ያስፈልገናል። ቃሉ ቃል ብቻ አይደለም፣ ይልቁንም መንፈስ ያለበት ቃል ነው። ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 እስከ 17 ላይ እንደሚናገረው። ለዚህ ነው ኢየሱስ በቁጥር 12 ላይ ስለምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ የሚል ንጽጽር ያመጣው። በንጽጽሩ መሰረት ሰማያዊውን ምስጢር ለመረዳት ከሰማይ አብራሂው እርሱም ኢየሱስ መምጣት አለበት። ኒቆዲሞስ ነገሩ እየረቀቀበት ሲመጣ የሚናገረውንም አጣ። ልብ እንበል፣ ኒቆዲሞስ ከኢየሱስ ጋር ባደረገው ውይይት 3 ጊዜ ለመናገር እድል አግኝቷል። በመጀመሪያው ዙር 24 ቃሎችን ተናግሯል። በሁለተኛው ዙር 18 ቃሎችን ተናግሯል። በሶስተኛው ዙር 4 ቃሎችን ብቻ ተናግሯል። ንግግሩን ሲጀምር ልበ ሙሉነት ይታይበት ነበር። መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን። ድፍረትና እርግጠኛነት የሚታይበት ንግግር ነበር። ሆኖም በውይይታቸው እየገፉ ሲሄዱ የኒቆዲሞስ ቃሎች እየቀነሱ፣ በአንጻሩም የኢየሱስ ቃሎች እየበዙ መጡ። ማለት ኒቆዲሞስ የሚናገረውን እየጨረሰ በዚህም እጅ እየሰጠ ሲመጣ ኢየሱስ የሚናገረውን እየጨመረ በዚህም ኒቆዲሞስን መፈናፈኛ እያሳጣ መጣ። በመጀመሪያው ዙር ኢየሱስ 16 ቃሎችን ተናግሯል። በሁለተኛው ዙር 70 ቃሎችን ተናግሯል። በሶስተኛው ዙር 231 ቃሎችን ተናግሯል። የኒቆዲሞስ ቃሎች ከ24 ወደ 18 ከዚያም ወደ 4 እየቀነሱ ሲመጡ የኢየሱስ ቃሎች ከ16 ወደ 70 ከዚያም ወደ 231 እየጨመሩ መጡ። የወንጌሉ ጸሐፊ በዚህ ንጽጽሩ አንድ ትልቅ እውነት እየነገረን ነው። ይኸውም ከሰማይ ከመጣው ከኢየሱስ በስተቀር ታላቅ መምህር የለም። ለሰዎች የሚያስፈልጋቸውን ነገር በትክክል የሚያውቅ እርሱ ብቻ ነው። የእርሱ ትምህርት ሕይወት ይሰጣል። ከቁጥር 9 በኋላ እንዲያውም ኒቆዲሞስ ድምፁ ይጠፋል። አሁን እስከ መጨረሻው ሲናገር የምናየው ኢየሱስ ብቻ ነው። ኒቆዲሞስ የት ደረሰ? እንዴ በመግቢያችን ላይ እንዳልነው ይህ ምዕራፍ የተጻፈው እውነተኛ የኢየሱስ ደቀ መዝሙር መሆን ማለት ምን ማለት እንደሆነ ኒቆዲሞስን ምሳሌ አድርጎ በማቅረብ ሊያስተምረን ነው ብለን አልነበር? ኒቆዲሞስ ዳግመኛ ተወለደ ወይስ በዚያው ስጋ ብቻ እንደሆነ ቀረ? ምዕራፍ 3ን ብቻ አንብቦ የቆመ ሰው የኒቆዲሞስን መጨረሻ አይገነዘበም። በጌታ ይመን ወይም አይመን ወይም ጌታ የተናገራቸውን ቃሎች እንደገና ለመመርመር ቁርጥ ውሳኔ አድርጎ ይሁን ወይም አይሁን ምንም የምናውቀው ነገር የለም። ከአካሄዱና ወደፊት በወንጌል ውስጥ ስለ እርሱ ከተነገሩት ነገሮች እንደምንረዳው ከሆነ ግን ከጌታ ደቀ መዝሙር አንዱ ለመሆን ራሱን መሰወር እያዘጋጀ ነው። ምክንያቱም ኒቆዲሞስ ለመጨረሻ ጊዜ የተናገራቸው ቃሎች ቁጥር 9 ላይ እንደምናነበው ይህ እንዴት ሊሆን ይችላል የሚሉት ቃሎች ግራ መጋባቱን ሳይሆን ኢየሱስ በተናገራቸው ቃሎች ጥልቅነት መነካቱን ያሳያል። ኒቆዲሞስ ወደ ኢየሱስ ሲመጣ ኢየሱስ ያደረጋቸው ምልክቶች ጠቅሶ ነበር የመጣው። ከኢየሱስ ተለይቶ ሲሄድ ኢየሱስ የተናገራቸውን ቃሎች እያሰላሰለ ሄደ። ከምልክቶቹ ይልቅ በቃሎቹ ተነካ፣ በትምህርቱ ተመሰጠ። የኋላ ኋላ ዳግመኛ ለመወለድ ምክንያት የሚሆነው የቱ ይሆኑ? ምልክቶቹ ወይስ ቃሎቹና ትምህርቱ? ይህን ጥያቄ በስተመጨረሻ እንመልሳለን። አሁን ከዚህ ከኒቆዲሞስ ታሪክ ምን እንደምንማር ሶስት ነገሮችን እንመልከት። አንደኛው እግዚአብሔር ሰዎችን ከመንፈሳዊ እውርነታቸው ነፃ ያወጣል። ኒቆዲሞስ በመንፈሳዊ እውርነት ውስጥ ነው። የአይሁድ መምህር ይሁን እንጂ የኢየሱስን ማንነትና መሲህነቱን አልተረዳም። ስለዚህ በመንፈሳዊ ነገር እውር ነው ማለት ይቻላል። ኒቆዲሞስ ከኢየሱስ ጋር ለመወያየት ወደ ኢየሱስ የመጣው በሌሊት ነበር። ቁጥር 2 ላይ እንደምናነበው ሌሊት የሚለው ቃል አሎታዊ ገጽታ አለው። ቃሉን ከኒቆዲሞስና ከወንጌሉ ጻፊ አንጻር ከተመለከትነው ትልቅ ልዩነት አለው። ሌሊት የሚለውን ቃል ከኒቆዲሞስ አንጻር ከተመለከትነው ኒቆዲሞስ በሌሊት ወደ ኢየሱስ የመጣው በሶስት ምክንያቶች ነው። አንደኛው የአይሁድ ረበናት ማለት መምህራን በብርቱ ጥናትና ምርምር የሚጠመዱት ሌሊት ነው። ቀን ብዙ ውክብ ያለ ብዙ የሚያስተምሩትና የሚያስተናግዱት ሰው አለ። ስለዚህ መምህራኑ ለጥናትና ለምርምር የሚመርጡት ጊዜ ሌሊትን ነው። ኒቆዲሞስም ወሳኝ ጥያቄዎች ስለነበሩት በውድቅት ሌሊት ወደ ኢየሱስ መጣ። ሁለተኛው ሰዎች ራሳቸውን ከሚያጋልጥ ነገር ለመጠበቅ ሲሉ ሌሊትን ይመርጣሉ። በተለይ አወዛጋቢ መምህር ሲነሳ በብዙሃኑ ዘንድ ተቀባይነት ላለማጣት ሲባል ራሱን የሚያጋልጥ ማንም ሰው የለም። ኒቆዲሞስም የኢየሱስ ነገር እስኪለይለት ሁሉንም በስውር ማድረጉ ይበጃል የሚል አቋም ሳይወስድ አልቀረም። ሶስተኛው ኒቆዲሞስ ኢየሱስ በሚያደርጋቸው ምልክቶች ቢገረምም ገና የኢየሱስን ነገር አውጠንጥኖ አልጨረሰም። ኢየሱስን ምን እንደሚያደርገው ገና ቁርጥ ውሳኔ አላደረገም። እንደ ሌሎቹ የአይሁድ መምህራን በኢየሱስ ላይ በደፈናው ለመፍረድ አልተዘጋጀም። እንዲያውም ምዕራፍ 7 ቁጥር 50 ላይ እንደምናነበው በሕጋችን መሰረት አንድ ሰው ጥፋተኛ መሆኑና አለመሆኑ ሳይጣራና ሳይመረመር ሊፈረድበት እንደማይችል እናውቃለን ይላቸዋል። በሌላ በኩል ደግሞ ሌሊት የሚለውን ቃል ከወንጌሉ ጸሐፊ ከዮሐንስ አንጻር ከተመለከትነው ኒቆዲሞስ ያለበትን አስከፊ ሁኔታ ያሳያል። ቃሉ በወንጌል ውስጥ ብዙ ጊዜ ተጠቅሷል። አገባቡም አሉታዊ ነው። ለምሳሌ በምዕራፍ 13 ቁጥር 30 ላይ እርሱም ማለትም ይሁዳ ቁራሹን ከተቀበለ በኋላ ወዲያው ወጣ ሌሊትም ነበር ይላል። እንግዲህ ሌሊት የሚለው ቃል መንፈሳዊ እውርነትን ይገልጻል። ኒቆዲሞስ በድቅድቅ ጨለማ ውስጥ ነው። መንፈሳዊ አይኑ ታውሯል። የእግዚአብሔርን ነገር ለመረዳት አይችልም። ባጭሩ ለመንፈሳዊ ነገር ሞት ነው። ሌሊት ወይም ጨለማ የእስራት ምልክት ነው። ሁለተኛው እግዚአብሔር ሰዎችን በሁኔታቸው ይታገሳል። እግዚአብሔር የልባችንን ዝንባሌ እንጂ ውጫችንን አይመለከትም። ሰዎች የእግዚአብሔር ነገር ወዲያው ላይገባቸው ይችላል። ከዚህም የተነሳ ወዲያው ላይወስኑ ይችላሉ። እናም ሰዎች ወዲያው ለምን አላመኑም ብለን ልንኮንናቸው አይገባም። አንዳንድ ሰዎች ጊዜ ይወስዳሉ። እውነተኛ ደቀ መዝሙርነት በአንድ ሌሊት አይጀምርም። ኒቆዲሞስ ወዲያው አላመነም። ነገሩን ለመመርመር ግን ጊዜ ወስዷል። ይህ ሰው ሁሉንም አይነት ሰዎች ይወክላል። ዓለምን ይወክላል። ምልክት አይተው የሚያምኑ ሰዎችን ይወክላል። የኢየሱስ አሳዳጆችን ይወክላል። ኒቆዲሞስ ኢየሱስ ማን ነው የሚለው ጥያቄ ሰንጎ ይዞታል። ኢየሱስ ምልክት አድራጊ ብቻ ነው ወይስ ይመጣል የተባለው ታዳጊው መሲህ ነው? ከመንፈሳዊ እስራቱ የተነሳ ግን የኢየሱስን ለማወቅ አልቻለም። ኒቆዲሞስ ከስራቱ ነፃ መውጣት አለበት። በጣም የሚገርመው ኢየሱስ ኒቆዲሞስ ፈጣን እርምጃ እንዲወስድ አላዋከበው። ማወቅ የሚያስፈልገውን ነገር ከነገረው በኋላ የራሱን ጊዜ እንዲወስድ ተወ። ቢሆንም ኒቆዲሞስ ትኩረቶቹን ከምልክቶቹ አንስቶ ወደሚልቀው ነገር ላይ እንዲያደርግ ረድቶታል። በተደረጉት ታምራት አትገረም፣ ይልቁንም ዳግመኛ ተወለድ ይለዋል። ኢየሱስ ምልክት ፈላጊነትንም ብዛም አልኮነንም። እርሱ የሰዎችን ድካም ያውቃል። ይሁንና ምልክቱ የተደረገበትን ምክንያት መረዳትና ወሳኝ እርምጃ መራመድ እንደሚያስፈልግም ያውቃል። ኢየሱስ ከምንም በላይ የሚገደው በምልክትና በእምነት ወይም በምልክትና በውሳኔ መካከል ያለውን ዝምድና መረዳታችን ነው። ሰዎች ምልክት አይተው ሊያምኑ ይችላሉ። እንዲያውም አንዳንድ ሰዎች ወደ እምነት ይመጡ ዘንድ ምልክት እጅግ በጣም አስፈላጊ የሚሆንበት ጊዜ አለ። ነገር ግን ምልክቱ ወደ እምነትና ወደ ደቀ መዝሙርነት መውሰድ አለበት። በወንጌል ውስጥ እንዲያውም ይበልጥ የተመሰገኑት ምንም ነገር ሳያዩ ያመኑ ናቸው። ቶማስ በምዕራፍ 20 ቁጥር 25 ላይ እንደምናነበው የችንካሩ ምልክት በእጆቹ ካላየው፣ ጣቴንም በችንካሩ ምልክት ካላገባው፣ እጄንም በጎኑ ካላገባው አላምንም ነበር ያለው። ጌታ ቸር ስለሆነ ድካሙን አገዘና ያቀረበውን ቅድመ መመዘኛ ፈጸመለት። ቀጥሎ ግን እንዲህ አለው፣ ስለ አየኸኝ አምናሃል፣ ሳያዩ የሚያምኑ ብፁዓን ናቸው። ምዕራፍ 20 ቁጥር 29። ሶስተኛው እግዚአብሔር የሰዎች መጨረሻ ይናፍቃል። ማለት ሰዎች የድነቱን መንገድ አግኝተው እንዲመለሱ ይፈልጋል። ምንም እንኳን የኒቆዲሞስ መጨረሻ በምዕራፍ 3 ላይ ባይነገረንም በንባባችን እየገፋን ስንሄድ ማንነቱን ይበልጥ እየተረዳን እንመጣለን። ልብ እንበል፣ ኒቆዲሞስ ማስረጃው ወደሚወስደው ድምዳሜ ለመሄድ የቆረጠ ሰው ነው። በኢየሱስ ላይ በደፈናው መፍረድ ተገቢ አይደለም በማለቱ አንተ ደግሞ ከገሊላ ነህ ተብሏል። ማለት አንተም ከተከታዮቹ አንዱ ሳትሆን አትቀርም ተብሎ ተጠርጥሯል። ማስረጃው ወደሚወስደው ድምዳሜ ለመሄድ ቢቆርጥም የሚያመጣበትን መዘዝ ወይም ጦስ ገና መዝኖ አልጨረሰም። ምናልባት በኢየሱስ ካመኑት አለቆች መካከል አንዱ ኒቆዲሞስ ነው። ምዕራፍ 12 ቁጥር 42 እና 43 ላይ እንደምናነበው ሆኖም ከምኩራብ እንዳያስወጧቸው ፈርቷል። ስለዚህ ከሚደርስበት የመጨረሻው ድምዳሜ እስኪደርስ ድረስ ነገሮችን በትዕግስት መመልከቱን መርጧል። ዮሐንስ የኒቆዲሞስን ታሪክ የነገረን በኢየሱስ አገልግሎት መጀመሪያ ላይ ነው። 3 ዓመት ሙሉ የኒቆዲሞስ መጨረሻና ውሳኔ ሳይነግረን ከቆየ በኋላ አሁን በምዕራፍ 19 ላይ ደረሰበትን ድምዳሜ በሚያመራምር መንገድ ይነግረናል። ኒቆዲሞስ ማስረጃው ወደሚወስደው ድምዳሜ ከደረሰ በኋላ ማንም ለማድረግ ያልደፈረውን ነገር አደረገ። ኢየሱስ በስነ ስርዓት እንዲቀበር አደረገ። ከወንጌሉ ትረካ እንደምንረዳው ኢየሱስ የተሰቀለው አመፀኛ ነህ፣ አገር በጥባጭ ነህ፣ ስርዓት ገልባጭ ነህ፣ የሰላም ነቀርሳ ነህ ተብሎ ነው። ታዲያ ለእንዲህ አይነቱ ሰው ማን ይጨነቃል? በስነ ስርዓት ተቀበረ አልተቀበረ ማን ግድ ይለዋል? ኒቆዲሞስ በወሰደው እርምጃ ላለፉት 3 ዓመታት ከጌታ እግር ስር አንድም ቀን ጠፍቶ ከማያውቁት ደቀ መዛሙርት በለጠ። እነርሱ እንዲያውም በፍርሃት ደጃቸውን ዘግተው ተቀምጠው ነበር። ምዕራፍ 20 ቁጥር 19 ላይ እንደምናነበው ከዚህ በፊት በሌሊት ወደ ኢየሱስ የመጣው ኒቆዲሞስ አሁን በጠራራ ፀሐይ የኢየሱስን አስከሬን ይገንስ ጀመር። ለሶስት ዓመት ሙሉ ኢየሱስን ምን እንደሚያደርገው ሲያውጠነጥን የነበረው ኒቆዲሞስ አሁን ከመጨረሻው ድምዳሜና ውሳኔ ላይ ደረሰ። ይህ ኢየሱስ የዓለም አዳኝና የሕይወት ጌታ ነው። ለዚህ ኢየሱስ ሁሉም ነገር ይገባዋል። ሕይወቱን ለአደጋ ከማጋለጥ አልፎ ለኢየሱስ ያለውን አክብሮት ልዩ በሆነ መንገድ ገለጸ። አስከሬኑ በተልባ እግር መገነዙ፣ በከርቤና በሬት ቅልቅል መከፈኑ፣ እንዲሁም በአዲስ መቃብር መቀበሩ እንደ ንጉሥ መቆጠሩን ያሳያል። በምዕራፍ 19 ቁጥር 39 ላይ ይሄ 100 ንጥር የሚያህል የከርቤና የሬት ቅልቅል ይዞ መጣ የሚለው አገላለጽ ኒቆዲሞስ ለኢየሱስ የነበረውን ግምት ያሳያል። ለኒቆዲሞስ ኢየሱስ የነገስታት ንጉሥ ነው። በዚያን ዘመን በዚህ አይነት መንገድ ተገንዘው በአዲስ መቃብር የሚቀበሩት ንጉሶችና ንጉሳውያን ቤተሰቦች ብቻ ናቸው። ትዝ ይላችኋል ማርያም በኢየሱስ እግር ላይ ያፈሰሰችው ናርዶስ ሽቱ ዋጋው 300 ዲናር ይሆናል። በአንጻሩም ኒቆዲሞስ ለኢየሱስ መከፈኛ ያወጣው ከርቤና አሬት ዋጋው 30,000 ዲናር ይሆናል። የአንድ ሰራተኛ ወይም የአንድ ወታደር የቀን ደሞዙ 1 ዲናር ነው። እንግዲህ ያስሉት ዋጋው 30,000 ዲናር በሚሆን መከፈኛ የሚቀበሉት ንጉሶች ብቻ ናቸው። ንጉስ ካልሆነ በቀር ኢየሱስ በተከፈነበት መከፈኛ የሚቀበል ማንም ሰው የለም። ኢየሱስ ለኒቆዲሞስ ንጉስ ነው። ኒቆዲሞስ ከዚህ በፊት በኢየሱስ የተደነቀው ምልክት አይቶ ነበር። ከዚህ በኋላ ግን የሞቱን ምስጢር ተረድቶ ይደነቃል። ኒቆዲሞስ ማለት ራሱ የስሙ ትርጉም ድል አድራጊው ህዝብ ወይም አሸናፊው ህዝብ ማለት ነው። ኒቆዲሞስ ዳግመኛ ተወለደ፣ በዚህም ድል አድራጊ ሆነ። በሙግትና በክርክር ባያሸንፍም በኢየሱስ ሞት ምስጢር ተሸነፈ። ኢየሱስ በሞቱ ሰዎችን ወደ ራሱ እየሳበ ነበር። ምክንያቱም የኢየሱስ ሞት ዝም ብሎ ተራ ሞት አይደለም፣ ወይም እንደ ማንኛውም አይነት ሞት አይደለም። የኢየሱስ ሞት ቤዛዊ ሞት ነው። የኢየሱስ ሞት ሰዎችን የሚያድንና ፍጥረትን የሚፈውስ ሞት ነው። ወደ ምዕራፍ 3 ትረካ ከመምጣታችን በፊት ምዕራፍ 2 የተዘጋው እንዲህ በሚሉ ቃሎች ነበር። ነገር ግን ኢየሱስ አይተማመናቸውም ነበር። በእጅጉ የሚያሳዝንና የሚያስደነግጥ አገላለጽ ነው። ወደ ምዕራፍ 3 ስንሻገር ግን ዮሐንስ ኒቆዲሞስ የሚባል ሰው ነበረ ብሎናል። ይህ ኒቆዲሞስ ኢየሱስ የሚያምንበትና የሚተማመንበት ሰው ሆኖ ተገኘ። ዮሐንስ እንደነገረን ከሆነ ኢየሱስ በእነዚያ ሰዎች ያልታመነው ቀድሞውንም በእርሱ የታመኑት ምልክት አይተው ስለነበር ነው። ኒቆዲሞስም ቢሆን እግዚአብሔር ካንተ ጋር ነው በማለት የመሰከረው ኢየሱስ ያደረጋቸው ምልክቶች አይቶ ነበር። ሆኖ ከምልክት አድናቂነት ወደ እውነተኛ ደቀ መዝሙርነት መጣ። ኢየሱስን ማንነት በመረዳት ምልክት አይቶ ብቻ ሳይሆን ከኢየሱስ አፍ የወጡትን ቃሎች ሰምቶ አመነ። ዮሐንስ እንዲህ በማለት ራሳችንን እንድንጠይቅ ይፈልጋል። ኢየሱስን የምትከተሉት ምን አይታችሁ? ኢየሱስን መከተልና የኢየሱስ ተብሎ መጠራት ትልቅ እድል ቢሆንም ትልቅ ኃላፊነትም አለበት። ከኢየሱስ አጠገብ የማይጠፉ ይልቁንም የኢየሱስን ማንነት ይበልጥ ለማወቅ የሚጠሙ ለነርሱ ብርሃኑ ሁልጊዜ ይበራላቸዋል፣ ጨለማውም ይገፈፍላቸዋል። ደቀ መዝሙር ምንጊዜም ከኢየሱስ ደጅ አይጠፋም። ጨለማችንን ገፎ ልባችንና ልቡናችንን ያበራ ጌታ ምስጉን ነው። ነፍሱን ሰጥቶ የተመዠን ጌታ ብሩክ ነው። ፈልጎ ያገኘንና ወደ ራሱ የሰበሰበን ጌታ ለእርሱ ከአሁን ጀምሮ እስከ ዘላለም ድረስ ክብር ይሁን። አሜን።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይም ማስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረገጻችን www.wangel.org ወይንም www.ethiopiacgc.org የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን ነው።